ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በዚህ በደረሰባችሁ መከራ ያዘነውን ያህል ዛሬ አንድ ላይ ቆማችሁ ደግሞ ተስማምታችሁ በጋራ ለመኖር መወሰናችሁን ስታሳዩን በጣም ተደስተናልና ስላደረጋችሁት ሁሉ ከልብ እናመሰግናለን።
ዓለም አቀፍ ትብብር ለኢትዮጵያውያን መብት የተባለው በዩናይትድ ስቴትስ የተቋቋመ የበጎ አድራጎትና የመብት ቡድን ሊቀመንበር አቶ ታማኝ በየነን ድምጽ ነው የሰማነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
አባል አገሮች የሰብአዊና ዲሞክራሲያዊ መብቶችን ለማስከበር ያደረጉት ጥረት የሚገመግም የተባበሩት መንግስታት ድርጅት ጉባኤ ከሰሞኑ ተካሂዷል። የዚህንም ዝርዝር ይዘናል፣ በመጽሔት ክፍለ ጊዜ ይቀርባል።
ለምሽቱ ካሰናዳናቸው ዜናዎች በምስራቅ ጉጂ ትናንትና በተከፈተ ተኩስ አንድ የመከላከያ አባል ጨምሮ 7 ሰዎች ተገድለዋል ሲሉ ነዋሪዎች ተናግረዋል። የማላዊ ህዝብ በዛሬው ዕለት ድምጹን ሰጥቷል። ፕሬዚደንቱ ሙታሪካ ለሁለተኛ የስልጣን ዘመን ተወዳድረዋል። የትራምፕ አስተዳደር ከፍተኛ ባለስልጣናት ኢራን ወታደራዊ ስጋት ደቅናለች በተባለው ጉዳይ ለምክር ቤት አባላት በዝግ ማብራሪያ ይሰጣሉ። ሌሎችም ዜናዎች አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ግንቦት 13 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን ከአቀናባሪያችን ከንጉሱ ታምሬና ከስርጭት መሐንዲሱ ከኦድሬስ ሪጂስ ጋር እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜና። ትናንት በምስራቅ ጉጂ ጎሮዶላ ወረዳ በተከፈተ ተኩስ አንድ የመከላከያ ኃይል አባል ጨምሮ 7 ሰዎች መገደላቸውን ነዋሪዎች ተናግረዋል። የመከላከያ ኃይል አባሉ የተገደለው በአካባቢው በሚንቀሳቀሱ ኃይሎች መሆኑን ገልጸው ሌሎቹ 6 ሰዎች የተገደሉት መከላከያ በወሰደው ያጸፋ እርምጃ ነው ብለዋል። ገልሞ ዳዊት ዝርዝሩን ይዟል።
ትላንት ከሰዓት በኢትዮጵያ ሰዓት አቆጣጠር 9:30 ገደማ ነበር ምስራቅ ጉጂ ጎሮዶላ ወረዳ ሙጮ በሚባል ቀበሌ ማህበር ውስጥ በተከፈተ ተኩስ 7 ሰዎች መሞታቸው ተነገረው። ከሞቱት ውስጥ 6ቱ የአካባቢው ነዋሪዎች መሆናቸውን ቡድኖቱን የተባሉ የሙጮ ቀበሌ ማህበር ነዋሪ ለአሜሪካ ድምጽ ገልጸው መንሴው የታጠቁ ኃይሎች በአካባቢው እንቀሳቀሱ በነበሩ የመከላከያ ኃይሎች ላይ ተኩስ ከፍተው አንድ የመከላከያ ኃይል አባል ከሞተ በኋላ መሆኑን አስረድተዋል። እኚሁ ያይን ማይሳብራሩ የመከላከያ ኃይሎች ጥቃቱ ከተፈጸመባቸው በኋላ አጸፋውን ሲመልሱ በወቅቱ ከገበያ ይመለሱ የነበሩ 4 ሰዎችን ይዘው መጀመሪያ ጥቃት ተፈጸመባቸው ቦታ ወስደው እንደገደሏቸው፣ ከዚያም ደመሰጀቱ የሚባሉትን አዛውንት በማሳቸው ውስጥ በቆሎ ያረሙ ባሉበት ቦታ፣ በመጨረሻም ማምር ከሮሚ የሚባለውን የልጆች አባት ቤቱ እንዳለ ህይወቱን እንዳጠፉ ተናግረዋል። የተገደሉት ሌሎች 4 ሰዎች ቀጴሎ በራቆ ሶንጋቶን ኖጎ መቻዋ አባኩኔና ገምቤላ ቡኖ መሆናቸውን አቶ ቡኖቱን ነገልጸው እነሱም ከገበያ ወደ ቤት ይመለሱ የነበሩ ናቸው ብለዋል። ከዚህም በተጨማሪ የመከላከያ አባላት 5 ቤቶች ማቃጠላቸውን አሁንም በአካባቢው ውጥረት እንደሰፈነ መሆኑን አስረድተዋል። የሟቾቹ አቶ ደምሴጄቱና ማህመድ ኮሮሚ ቅርብ ዘመድ የሆነችው ቀብሮ ወንድሟ ማህመድ ሰላማዊ ሰው እንደነበረ ገልጻ በሁኔታው ማዘኗን ለአሜሪካ ድምጽ ተናግራለች። የጎሮዶላ ወረዳ አስተዳደር በትላንቱ የጸጥታ መደፍረስ አንድ የመከላከያ ኃይልን ጨምረው የ7 ሰዎች ህይወት ማለፉን አረጋግጧል። መነሻው በአካባቢው በኦነግ ስም የሚንቀሳቀሱ ታጣቂዎች በመከላከያ ኃይል ላይ የወሰዱት እርምጃ ነው ሲል የጸጥታ መስሪያ ቤቱ መልሷል። ስለ የተገደሉት ነዋሪዎች ተጠይቀው አሁን ሁኔታው በምርመራ ላይ ነው ሲል ለአሜሪካ ድምጽ መልሷል። ነዋሪዎች አሁንም በአካባቢው ውጥረት ሰፍነዋል ይላሉ። የወረዳው አስተዳደር ግን አሳሳቢ ነገር የለም ሲል ያስተባብላል። ለአሜሪካ ድምጽ ገልሞ ዳዊት ነኝ ከናይሮቢ።
ገልሞ ለዘገባው እናመሰግናለን። ዛሬ የማላዊ ህዝብ ፕሬዝዳንቱንና የፓርላማ ተወካዮችን ምርጫ ሲያካሂድ ውሏል። ፕሬዝዳንቱ ፒተር ሙታሪካ ለሁለተኛ የስልጣን ዘመን በእጩነት ቀርበዋል። 6.8 ሚሊዮን የሚሆነው የማላዊ መራጭ ከ78 ዓመቱ ሙታሪካ ከምክትል ፕሬዝዳንታቸው ሳሎቹስ ቺሊማ ወይም ከቀድሞ ሰባኪ ከላዛሩስ ቻኩዌራ መካከል አንዱን ይመርጣል። የኋለኞቹ ሁለቱ ሀገሪቱን የወረሳትን ሙስና እናጠፋለን ሲሉ ነው ቃል የገቡት። ፕሬዚዳንት ሙታሪካ ደግሞ በምርጫ ዘመቻቸው የምጣኔ ሀብትና የመሰረተ ልማት ማሻሻያ መርሃ ግብሮችን አካሂዳለሁ ብለዋል። ምክትል ፕሬዚዳንቱ ቺሊማ ከገዢው ዲሞክራቲክ ተራማጅ ፓርቲ ባለፈው ዓመት ወጥተው ከግማሽ በላዩን የድምጽ ሰጪ ቁጥር የሚይዘው ወጣቱ ላይ ያተኮረ አዲስ ፓርቲ አቋቁመዋል። ዋናው ተቃዋሚ የማላዊ ኮንግረስ ፓርቲ መሪው ቻክዌራ ከአምስት ዓመት በፊት በተካሄደው ምርጫ ሙታሪካ ለጥቂት ነው ያሸነፏቸው። ከሙታሪካ በፊት የነበሩት ፕሬዚዳንት ቾይስ ባንዳ ድጋፋቸውን ሰጥቷቸው እንደነበርም ይታወሳል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኢራን በመካከለኛው ምስራቅ ወታደራዊ ስጋት ደቅናለች የሚለውን የዋይት ሃውስ ድምዳሜ ያስተዳደሩ ከፍተኛ ባለስልጣናት ዛሬ ለምክር ቤት አባላት በዝግ ስብሰባ ማብራሪያ ይሰጡበታል። ወደ ካፒቶል ሂል ሄደው ገለጻ ከሚያደርጉት መካከል የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ፣ ተጠባባቂ የመከላከያ ሚኒስትር ፓትሪክ ሸናሃን እና የጦር ኃይሎች ኤታማዦር ሹም ጄኔራል ጆሴፍ ደንፎርድ ይገኙባቸዋል። ባለፈው ሳምንት በሁለት የሳውዲ አረቢያ የነዳጅ ማስተላለፊያ ጣቢያዎች ላይ ለደረሱት ጥቃቶች፣ ከዚያ አስቀድሞ ደግሞ በአራት የሳውዲ የነዳጅ ጫኝ መርከቦች ላይ ለደረሰው ጉዳት ተጠያቂ ኢራን ነች ብለው የዩናይትድ ስቴትስ ባለስልጣናት ጠርጥረዋል። ፕሬዚዳንት ትራምፕ ትናንት ሰኞ ሲናገሩ ኢራን የከፋ የጠብ ፈላጊ አቋም ይዛብን ቆይታለች ካሉ በኋላ ዩናይትድ ስቴትስ በታላቅ ኃይል አጸፋ ከመመለስ ሌላ አማራጭ የላትም ነው ያሉት። በመካከለኛው ምስራቅ ውጥረቱ እየተጋጋለ በመምጣቱም ጀነራል ደንፎርድ ነገ ወደ ብረሰልስ ተጉዘው ከሰሜን አትላንቲክ ቃል ኪዳን ድርጅት አባላት ጋር ለመነጋገር የነበራቸውን የጉዞ እቅድ ሰርዘዋል። የቀድሞ የዋይት ሃውስ ጠበቃ ዶናልድ መጌን የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት የፍትህ ኮሚቴ በሩሲያ ጣልቃ ገብነት ጉዳይ ዛሬ ቀርበው ቃላቸውን እንዲሰጡ በላከላቸው መጥሪያ መሰረት ሳይቀርቡ ቀርተዋል። ዳን መጌን ይቅረቡ የተባሉት በፕሬዝደንታዊ ምርጫው የሩሲያን ጣልቃ ገብነት ሲመረምሩ የነበሩትን ልዩ አቃቤ ሕጉን ሮበርት ሞለርን እንዲያባርሩ በፕሬዝደንት ዶናልድ ትራምፕ ሲታዘዙ ምን እንደተባባሉ የምስክርነት ቃላቸውን እንዲሰጡ ነው። ብዙሃኑ አባላቱ ዲሞክራቶች የሆኑት የተወካዮች ምክር ቤቱ ኮሚቴ በዛሬ ሸንጎ የዳን መጌን ስም የተለጠፈበትን የምስክርነት ቃል ሰጪ መቀመጫ ባዶ በሆነበት ታድሟል። ወደ ቀደመው የግል የጥብቅና ስራቸው የተመለሱት የ50 ዓመቱ የዋሽንግተን ጠበቃ ዳን መጌን ከዛሬው የምስክር ሰሚ ሸንጎ የቀሩት የምስክርነት ቃል እንዳይሰጡ ከዋይት ሀውስ የተሰጣቸውን መመሪያና የፍትህ ሚኒስቴርም ኮንግረስ ሊያስገድዳቸው አይችልም ማለቱን ተቀብለው ነው። መጌን ባለመቅረባቸው የተናደዱት የኮሚቴው ሊቀመንበር ጄረድ ናድለር መጥሪያ የምንልከው ከፈለጉ እንዲመጡ ካልፈለጉ እንዲቀሩ አይደለም፣ በፍርድ ቤት ትዕዛዝ በግዶ ይመጣሉ ብለዋል። የቀድሞ የዋይት ሀውስ ነገረ ፈጅ የምስክርነት ቃል ያስፈለገበትን ምክንያትም ናድለር አስረድተዋል። ሚስተር ትራምፕ ዳን መጌንን ሞለርን ወዲያ አባረው እንዲያባርሩ አዘው መመሪያ ከሰጧቸው በኋላ ጉዳዩ በዜና ሲሰማ ሐሰት ነው ብለው እንዲዋሹ እንዳዘዟቸው፣ መጌን ግን እምቢ እንዳሉ በሙለር ሪፖርት መውጣቱን ተከትሎ ቀርበው ቃል መስጠታቸው አስፈላጊ ሆኖ በመገኘቱ ነው ብለዋል። በሩሲያ በሚደገፉት የሶሪያ መንግስት ኃይሎችና በአልቃይዳው ግብረአበር ሽምቅ ተዋጊዎች መካከል ውጊያ በሚካሄድባት በኢድሊብ ክፍለ ግዛት በሲቪሎች ላይ የሚደርሰው ጉዳት እየተባባሰ መጥቷል ሲል የተባበሩት መንግስታት የሰብአዊ መብቶች ቢሮ አስጠንቅቋል። በውጊያው የተጠመዱት 3 ሚሊዮን ሲቪሎች ህይወት በከፍተኛ ደረጃ አስግቶኛል ያለው የመንግስታቱ ድርጅት ቢሮ በቅርቡ የታወጀውን የ72 ሰዓት የተኩስ አቁም ተፋላሚዎች ወገኖች በፍጥነት መጣሳቸው ስጋታችንን አባብሶታል ነው ያለው። የድርጅቱ ቃል አቀባይ ማርታ ሂዩታርዶ በሁለቱም ወገኖች የሚፈጸመው ድብደባ በሲቪሎች ላይ የሚያደርሰውን ሞት፣ መቁሰልና የንብረት ውድመት እንዲህ ሲሉ ገልጸዋል።
Military objects have been placed in close proximity to civilians and civilian objects, resulting in deaths
ወታደራዊ ኃይሎች ሰራዊቱን እና መሳሪያውን ጭምር ሲቪሎች የሚኖሩበትና የሚገለገሉባቸው ተቋማት አቅራቢያ በሆኑ ቦታዎች ስለሚያሰፍሩ ሲቪሎች ተገለዋል፣ ቆስለዋል፣ ሆስፒታል፣ መስጊድ፣ ትምህርት ቤትና ገበያዎች ወድመዋል ነው ያሉት። ካለፈው ሚያዝያ ወር ወዲህ ውጊያው የተፋፋመ ሲሆን ከዚያ ወዲህ ቢያንስ 105 ሲቪሎች መገደላቸው ነው ድርጅቱ ያስታወቀው። ተፋላሚዎቹ ወገኖች ዓለም አቀፍ የሰብአዊ ነት ህግ በሚጠይቀው መሰረት ሲቪሎችን ከጥቃት ለመጠበቅ አስፈላጊውን ሁሉ እንዲያደርጉም ተማጽኗል።
በገንዘብ ችግርና በተባባሰ ሁከት ምክንያት ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ኢቦላን እየተዋጉ ያሉ ድርጅቶች በመጪዎቹ 2 ሳምንታት ውስጥ ስራ አቆመው ሊወጡ እንደሚችሉ ዓለም አቀፉ የቀይ መስቀልና ቀይ ጨረቃ ፌዴሬሽን አስጠነቀቀ። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል።
ኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ አካባቢዎች ውስጥ የተከታተለው የኢቦላ ወረርሽኝ አሁን ከእጅ ሊያመልጥ እንደሚችል ዓለም አቀፉ የቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን IFRC የማስጠንቀቂያ ደወል ለዓለም አሰምቷል። ፌዴሬሽኑ ከትናንት በስቲያ ቅዳሜ በሰጠው መግለጫ እጅግ እየተባባሰ በመጣው የጸጥታና የደህንነት ችግር እንዲሁም በከበደው የገንዘብ እጦት ምክንያት ወረርሽኙ አሁን ተይዞ ካለባቸው ገጠራማ ቀበሌዎች ወደየአካባቢው ከተሞችና ድንበር ተሻግሮም ወደ አጎራባች ሀገሮች ሊዛመት የሚችልበት ሁኔታ መፈጠሩን አሳውቋል። ለኢቦላ ቫይረስ ከተጋለጠው 1739 ሰው 1147 ሰው መሞቱንና ይህም የሞቱ መጠን 66% እንደደረሰ የሚያሳይ መሆኑን የኮንጎ ጤና ጥበቃ ሚኒስቴር አስታውቋል። በግጭቶችና በትርምስ በተዋጡት ሰሜን ኪቡና ኢቱሪ ክፍላተ ሀገር የአሁኑ የኢቦላ ወረርሽኝ የተጫረው ከ8 ወራት በፊት ቢሆንም ከአጠቃላዩ ለኢቦላ የመጋለጥ አጋጣሚ 20% ወይም 1/5 የሚሆነው የደረሰው ግን ባለፈው 1 ወር ባልሞላ ጊዜ ውስጥ ነው፣ በ3 ሳምንታት ውስጥ። ይህ ፈጣን ማሻቀብ ያሳሰበው ዓለም አቀፉ ፌዴሬሽን ዓለም ሁለገብ ጥረቷን እንድታጠናክር ጥሪ አሰምቷል። የአይኤፍአርሲ የጤናና የእንክብካቤ ዳይሬክተር ኢማኑኤል ካፖቢያንግ የገንዘብ ችግራቸው መልስ ማግኘት ያለበት ዛሬውኑ ነው ብለዋል።
At the moment, the financial situation for many of the humanitarian organizations is quite dire.
አሁን ባለንበት ሁኔታ ሰብአዊ ስራዎችን እያከናወኑ ያሉ ብዙ ድርጅቶች የተጋፈጡት የገንዘብ ችግር እጅግ የከፋ ነው። ምላሹን ፈጥኖ ማሳደግ በጣም አስፈላጊ ነው። ካልብለዚያ እንቅስቃሴውን መቀነስና የሚከተለውን የከፋ መዘዝ መጠበቅ ነው።
በኢቦላ ወረርሽኝ እየተጎዱ ባሉት የኮንጎ አካባቢዎች ውስጥ እየተከናወነ ላለው ሥራና በአጎራባቾቹ ቡሩንዲ፣ ሩዋንዳ፣ ደቡብ ሱዳንና ዩጋንዳ እየተካሄደ ላለው የዝግጅትና የመከላከል ዘመቻ ቀይ መስቀል ከጠየቀው 30 ሚሊዮን ዶላር እስካሁን ያገኘው ከግማሽ ያነሰ መሆኑን ካፖ ቢያንኮ አመልክተው ተጨማሪ ድጋፍ በአፋጣኝ ካልተገኘ ሥራዎቹን በመጪዎቹ 2 ሳምንታት ውስጥ እንደሚዘጋ ማስጠንቀቃቸውን ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ ይናገራል።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ በቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል።
ወደ ዕለቱ አቪርስ ከመሻገራችን በፊት ቆየት ብለው ከሚሰሙት ቅንብሮች አንድ ሁለቱን ለቅምሻ እንበል።
And the same thing I tell my Ethiopian friends, set up the type of environment which will attract foreign direct investment. And the investment...
ኢትዮጵያውያን ጓደኞችም የምነግራቸው ይህንኑ ነው። ቀጥተኛዎች መዋለ ንዋይ ሊስብ የሚችሉ ሁኔታን ፍጠሩ። ያ መዋለ ንዋይ ቢሊዮኖች ዶላሮችን እየያዘ ይመጣል።
የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥን ነው የሰማችሁት። ንግድና ኢንቨስትመንት በተሰኘው ቅንብራችን በሁለተኛው አጋማሽ ላይ ትሰሟቸዋላችሁ። ሁለተኛውን እናስከትል።
ንጉሥ ሰለሞን ሳይገልጹት አልቀረም። ይህንን አገር ከገዛ ራሱን የገዛ ይበልጣል የሚል እሳቸው ናቸው ተናገሩ የሚባለው። አንድ ሰው ምን ያክል ስሜቱን መቆጣጠር ይችላል፣ ስሜቱን ለቁም ነገር ማዋል ይችላል አይችልም የሚለውን የሚወስኑት እነዚህ ናቸው።
ፕሮፌሰር ዮናስ እንዳለገዳ ናቸው። በዩናይትድ ስቴትስ ሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያ በሕክምና ትምህርት ቤቱም የትምህርት ክፍሉ ኃላፊ ናቸው። በሰው ልጅ የተፈጥሮ ስሜት፣ ጸባይ፣ ምንነት፣ የስነ ልቡና ጤና አልፎም ከጤናማው ምህዋር ውጪ የሚታዩ ሁኔታዎችን በሚመረምር ቅንብር በሁለተኛው አጋማሽ በሐኪሞን ይጠይቁ ይመለሳሉ። ጠብቋቸው። አሁን የዕለቱ አብይ ርዕስ ከአሁን በኋላ ከናንተ የሚጠበቀው ጥያቄ ተፈናቅለናል እርዳታ አቅርቡልን ሳይሆን ባለንበት አካባቢ ውሃ አስገቡልን፣ ትምህርት ቤት አስገቡልን የሚል መሆን አለበት ሲል የተናገረው ዓለም አቀፍ ትብብር ለኢትዮጵያውያን መብት የተባለውና በዩናይትድ ስቴትስ የተቋቋመው የበጎ አድራጎትና የመብት ድርጅት ሊቀመንበር አቶ ታማኝ በየነ ነው። አክቲቪስት ታማኝ በየነና የወርልድ ቪዥን ኢትዮጵያ ዋና ዳይሬክተር ኤድዋርድ ብራውን በጌዲኦ ዞን ገደብ ወረዳ ተገኝተው ድጋፍ አድርገዋል። አቶ ታማኝና ቡድኑ ትውልድ ኢትዮጵያውያንና በውጭ ሀገር ነዋሪ የሆኑ ኢትዮጵያውያንን በማስተባበር ያሰባሰበውን ከ1 ሚሊዮን ዶላር በላይ እርዳታ ለዓለም አቀፉ የበጎ አድራጎት ድርጅት ወርልድ ቪዥን ኢትዮጵያ ማስረከቡ ይታወሳል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ከስፍራው ልኳል።
ባለፉት ጥቂት ዓመታት በኢትዮጵያ በተፈጠሩ ግጭቶችና ጥቃቶች በርካታ ዜጎች ለጉዳት ተዳርገዋል። በደቡብ ክልል ከነበሩ ግጭቶች ውስጥ በገዲዮ የተፈጠረው ክስተት ብዙዎችን ለድጋፍ ያነሳሳ ነበር። ከነዚህም ውስጥ ዓለም አቀፍ ትብብር ለኢትዮጵያ መብት አንዱ ሲሆን ትብብሩ ውጭ ሀገር ከሚገኙ ትውልደ ኢትዮጵያውያን ዲያስፖራዎች ገንዘብ ሲያሰባስብ ቆይቷል። የዓለም አቀፍ ትብብር ለኢትዮጵያ መብት ዋና ዳይሬክተር ታማኝ በየነ ባሰባሰበው ገንዘብ የተገዛውን ቁሳቁስ ዛሬ በገዲዮ ዞን ገደብ ወረዳ ተገኝተው ለተጎጆች አበርክቷል። ታማኝ በየነ በዚህ ወቅት እንዳሉት ጉጂና በገዲኦ ህዝብ መካከል በተፈጠረው ነገር በአያሌ ዋዝኗል።
ማዘን ብቻ ግን በቂ አልነበረም። በጉጂ በገዲኦ መካከል ግጭት ተፈጠረ ሲባል በተለይ ሩቅ አገር ሆኖ መስማትና ማየት በጣም ልብ ይሰብር ነበር። ማንነታችሁን ማንም በጉልበት አይነጥቃችሁ። እኛን አስሩጦ እዚህ ድረስ ያመጣን ጉጂነታችሁ ወይም ገዲኦ መሆናችሁ ብቻ አይደለም፣ ኢትዮጵያዊ በመሆናችሁ በውጭ የምንኖረው ኢትዮጵያውያን ሀዘናችሁ ሀዘናችን ስለሆነ ነው። በአስቸኳይ ልንደርስላቸው ይገባል ብሎ በመላው ዓለም የሚገኘው ኢትዮጵያዊ ተረባርቦ የህይወታቸውን መስመር የሚቀይር ባይሆን እንኳን እንደ ዜጋ እኛም ኃላፊነት እንዳለብን ወገኖቻችን መሆናችሁን ልናሳይ ነው እና በዚህ በደረሰባችሁ መከራ ያዘነውን ያህል ዛሬ አንድ ላይ ቆማችሁ ደግሞ ተስማምታችሁ በጋራ ለመኖር መወሰናችሁን ስታሳዩን በጣም ተደስተናልና ስላደረጋችሁት ሁሉ ከልብ እናመሰግናለን።
ታማኝ በየነ ካሁን ወዲያ ከናንተ መስማት የሚፈልገው ጥያቄ ይህ መሆን የለበትም ነው ያለው። ፍቅርና ኢትዮጵያዊነትን በማስቀደም በኢትዮጵያዊነት ድንኳን ስር ውስጥ በእኩልነት እንድትኖሩ አደራ ላለሁኝ ብሏል።
ለኛ ሊቀርብ የሚገባው ጥያቄ ተጣልተን ተፈናቅለናልና እርዱን ሳይሆን ባለንበት ቦታ ትምህርት ቤት ስሩልን፣ ሆስፒታል ገንቡልን፣ ውሃ አውጡልን የሚል እንጂ ተፈናቅለናል የሚለው ከዚህ በኋላ በዚህ ምድር ላይ እንዲኖር አንፈቅድም። እናንተም አትፍቀዱ። ይሄን የመከራ ጊዜ እናልፈዋለን። ለጊዜው ተቸግራችሁ ይሆናል። መንግስትም ህዝብም በውጭ ያለው ኢትዮጵያም ሌላውም ተረባርበን እናንተም ወደ ቀድሞ ህይወታችሁ ለመመለስ እንጥራለን። እናንተም ወደ ድሮ ፍቅራችሁ እንድትመለሱና በእኩልነት እንድትኖሩ እንድትጥሩ።
የኢትዮጵያ ሰላም ሚኒስትር ዴታ አቶ ዘይኑ ጀማል በበኩላቸው መንግስት ዜጎች በሰላም እንዲኖሩና ወደ ቀያቸው እንዲመለሱ ጥረት ሲያደርግ መቆየቱን ተናግሯል። የዓለም አቀፍ ትብብር ለኢትዮጵያውያን መብት ዋና ዳይሬክተርና አክቲቪስት ታማኝ በየነ ላደረጉት በጎ አድራጎት ምስጋናቸውን አቅርቧል።
ዛሬ እዚህ የመጣ ነው ኢትዮጵያዊ ወንድማችን ከኢትዮጵያውያኖች ጋር ኢትዮጵያውያኖች ሲቸገሩ አብሮ የሚቸገር፣ ኢትዮጵያውያኖች ሲያለቅሱ አብሮ የሚያለቅስ፣ ኢትዮጵያውያኖች ሲደሰቱ አብሮ የሚደሰት ወንድማችን ታማኝ በየነ በመላው ዓለም የሚገኙ ኢትዮጵያውያኖችን አስተባብሮ ዛሬ እናንተ እንድትቋቋሙ ከተፈናቀላችሁበት ተመልሳችሁ ቀያችሁ ገብታችሁ ለመቋቋም የምን ለምታደርጉት ጥረት ድጋፍ ለማድረግ የአቅሙን ያህል የሰበሰበውን ጥሪት ይዞ መጥቶ በእናንተ መሃል በመገኘቱ በራሴና በኢትዮጵያ መንግስት ስም እንዲሁም በእናንተ ስም ከፍተኛ ምስጋናዬን አቀርብለታለሁ።
ሌሎችም ኢትዮጵያውያን የሱን አርያ በመከተል በተለያዩ አካባቢዎች ተፈናቅለው በችግር ላይ ያሉ ኢትዮጵያውያን እንዲረዱ ጥሪ አቅርቧል። በዓለም አቀፍ ዙሪያ የሚገኙ ትውልደ ኢትዮጵያውያን በተቸገርንበት ወቅት ስለደረሱልን ወገንታውነታቸውን አሳይተውናል ያሉት አቶ አበበ በሩ ምስጋናቸውን አቅርበዋል። ቀያቸው ድረስ በአካል መጥተው ስለጠየቋቸውም አለንቸኝነት ተሰምተናል ያሉትም አሁን ወደ ቀያቸው መመለሳቸውን ተናግረው የጉጂና የገዶ ህዝብ ካሁን በፊት የነበረውን አብሮነት ያጠናክራል ነው ያሉትም። የወርልድ ቪዥን ኢትዮጵያ ዋና ዳይሬክተር ኤድዋርድ ብሮን በበኩላቸው ወርልድ ቪዥን ለችግር የተጋለጡ ኢትዮጵያውያን ስለዳ ቆይቷል ነው ያሉትም። መልሶ ለማቋቋምም የተለያዩ ድጋፎችን ማድረጉን ተናግረው ለግብርና የሚያስፈልጉ ግብዓቶችን ጭምር ሲያቀርብ መቆይቱን ተናግረው ለዚህም 1.3 ቢሊዮን የአሜሪካን ዶላር ወጪ ማድረጉን ገልጸው በተመሳሳይ ባለፈው ዓመትም 1.4 ቢሊዮን የአሜሪካን ዶላር ድጋፍ ማድረጋቸውን ተናግረዋል።
Agricultural inputs are also obviously very important. Thank God we have a lot of funding around food, primarily from the US government, and that's been enabling us to do these monthly distributions to over 800,000 people in Ethiopia that want to see Ethiopia emerge stronger than ever.
ታማኝ በየኔ ከምራብና ምስራቆች እንዲሁም ከገዲዮ ዞን የተፈናቀሉ ዜጎችን ለመደገፍ በውጭ ሀገር ከሚገኙ ኢትዮጵያውያን ያሰባሰበውን ከ1.3 ሚሊዮን ዶላር በላይ ገንዘብ ለወርልድ ቪዥን ኢትዮጵያ ማስረከቡ ይታወቃል። ከትናንት ጀምሮ በዞኑ ቅኝት ሲያደርግ ቆየው የአሜሪካ ድምጽ ራዲዮ በመቶ ሺዎች የሚቆጠሩ ዜጎች ተጠልለው የነበሩባቸው የእርገጨፍና የገደብ ስታዲየሞች ባዶ መሆናቸውን ተመልክቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘዲዮስ ገዲዮ ዞን።
ዮናታን ዘብዲዮስን ለዘገባው አመስግነን ወደ ምዕራብ ኢትዮጵያ እንሻገር። የኦሮሚያና ጋምቤላ ክልሎች የጋራ የህዝብ ለህዝብ መድረክ በጋምቤላ ትናንት መካሄዱ ታወቀ። የሁለቱ ክልሎች ርዕሰ መስተዳድሮች በሰላምና በልማት ዙሪያ አብረው እንደሚሰሩ ገልጠዋል ይለናል የአሜሪካ ድምጽ ያነጋገራቸውን አንዳንድ የመድረኩ ተሳታፊዎች። ክልሎቹን ተጠቃሚ የሚያደርጉ የልማት ጥያቄ ተጠይቆ መልስ መስጠታቸውን ጨምሮ ናኮር መልካ ከስፍራው ባጠናቀረው ዘገባ አድርሶናል።
በዚህ መድረክ ላይ የጋምቤላ ክልል ርዕሰ መስተዳድር አቶ ኡሞድ ጁሉ ለተለያዩ አካባቢዎች የሚፈጠሩ የብሔር ግጭቶች በጣም ሊወገዙ ይገባል ብለዋል። መድረኩ በሌሎች የሀገሪቱ አካባቢዎች ከተደረገው ልዩ የሚያደርገው በሁለቱም ህዝቦች መካከል ግጭት ተከስቶ ሳይሆን ለዘመናት የቆየ የአብሮነትና ወንድማማችነት የጋራ ተጠቃሚነት የሚረጋገጡበት መሆኑ ነው ሲሉ ገልጸዋል። የአብሮነት ባህልን ማስቀጠል ላይም ለመድረኩ ታዳሚዎች ተከታዩን ብለዋል።
ደማቆይ የገንበለን ከሌላ የኢትዮጵያ ጋር በተለይ ከኦሮሚያ ህዝብ ጋር ያለው በደም በታሪክ በመልካም ሁኔታ ለዘላለም ሊኖርና ከሁሉም ክልሎች አልፎ ለሀገራዊ ለውጥ ጭምር እንዲሆን የገንበለ ህዝብና መንግስት ከመቼም በላቀ ሁኔታ ትኩረት ሰጥቶ የሚሰራና ከጥንት ጀምሮ የኖረው የገንበለት የአብሮነት ባህል ተጠናክሮ እንደሚቀጥል በዚህ አጋጣሚ ለማረጋገጥ ይወዳል።
የተለያዩ ኃይሎች ተደራጅተው መፈናቀልን፣ መጎሳቆልንና መለያየትን ቀን ከሌሊት ሲሰብኩ የጋምቤላ ክልላዊ መንግስት በአንድነት ለመኖር ሰላምን ሲያረጋግጥ ቆይቷል ያሉት የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ለዚህም የክልሉን ህዝብና መንግስት አመስግነዋል። ከዚህ በኋላ ኢትዮጵያ ውስጥ አይቀጥልም የሚሉትንም በመድረኩ ላይ አንስተዋል።
ሰው እንዲፈናቀል ሰው እንደ ጎረቤት እንዲያያዝ ክልሎች በአንድ ፍራንስ ውስጥ ያሉ መስተዳድሮች ሳይሆኑ እንደ ጎረቤት አገሮች ከጎረቤትም አገር የባሰ እንደ ጠላት እንዲተያዩ ሲደረግ የነበረው ጥረት ካሁን በኋላ ኢትዮጵያ ውስጥ አይቀጥልም። በልጆቿ ጥረት ይሄ እየፈረሰ ይቀጥላል።
በክልላቸው መፈናቀል እንደማይቻልና የሚቻለው ማቀፍ፣ ማስጠጋት፣ በፍቅር በአንድነት ኦሮሚያና ኢትዮጵያ መገንባት ነው ሲሉ ተናግረዋል። ከዚህ በኋላ የሚደረጉ ሟርቶችና ኩይ ተግባራት አይሳኩም በማለትም ተናግረዋል። ምክትል ርዕሰ መስተዳድሩ በመድረኩ ላይ ከጋምቤላ የተሳተፉት አቶ ጌታሁን ነው ሁለቱ ህዝቦች በባህል ቋንቋና ኢኮኖሚ የተሳሰሩ ናቸው ብለዋል። መንግስት ግጭት የሚያስነሱ ኃይሎች ላይ እርምጃ እንዲወስድ መጠየቁንም ገልጿል። ትኩረት ሊሰጥበት ይገባል የሚሉትንም እንዲያብራራሉ።
በተለይ የምዕራቡን የክልሉ አካባቢ እና የምስራቁ አካባቢ ስታይ ያለው የልማትና የፍትሐዊነት ተጠቃሚነት ጉዳይ ስታይ ትንሽ ልዩነቶች ይኖራሉ። ቢያንስ ኦሮሚያ ካደገች፣ ኢሉባቦራ ቄለም ወለጋ ዞን ካደገች ዞሮ ዞሮ ጋምቤላ በዚህ አንግል ተጠቃሚ ነው የምትሆነው እና ብዙ የመሰረተ ልማት ጥያቄዎች ምዕራብ ኦሮሚያ አካባቢዎች ላይ መስፈን አለባቸው ብዬ ነው እንደ አንድ የኮንፈረንሱ ተሳታፊ። ግለሰቦች እና ጥቂት የሆኑ አንዳንድ አካባቢ አመራሮች አሁንም በሆን የመደመሩ ስሌት አልተረዳም፣ ስለዚህ መንግስት እዚህ ላይ ራሱ የሆነ አደረጃጀት መስፈን አለበት የሚል በትልቅ ተነሳ ሀሳብ አለ። እና
አቶ ተካልኝ አበራ ከኢሉ አባቦራ ቡሬ መሳተፋቸውን ጠቅሰው ሁለቱን ክልሎች የተመለከቱ የጋራ ሰላምና ልማት ጥያቄዎች ተነስተው ከመድረኩ ምላሽ መሰጠቱን ተናግረዋል።
የህዝብን ሰላም፣ የህዝብን ደህንነት፣ የህዝብን ወደፊቱን የአብሮ መኖርን ዕጣ ፈንታ ለማስቀጠል የሀገሩ ርዕሰ መስተዳድሮች እና በየደረጃው በስልጣን እርከን ላይ የሚገኙት አስተዳዳሪዎች እንዴት ብሔር ብሔረሰቦችን ማስተያየት እንደሚገባቸው እና የሚነሳውን ጥያቄ ታስቦበት ታቅዶበት የሀገርን ችግር የቀረውን የወጣቱን እና የሚኖሯኑን ችግር ለመፍታት ነው በሚል የተነሳ ጥያቄ ነበረ። ሁለቱ ርዕሰ መስተዳድሮችም ይህንን በአጽንኦት የተናገሩት የመለሱት መልስ እንዳለ ተገንዝቤያለሁ ማለት ነው።
ለቪኦኤ ናኮር መልካ ነቀምቴ።
ናኮርን እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የኦሮሚያ ክልል የሕክምና ባለሙያዎች ከክልሉ ምክትል መስተዳድር አቶ ሽመልስ አብዲሳና ከጤና ሚኒስትሩ ዶክተር አሚር አማን ጋር ተወያይተዋል። አዲስ አበባ ላይ በተደረገው በዚህ ውይይት የዘርፉ አስተዳደራዊ ችግሮችና ከስራ ጋር የተዛመዱ የጥቅማ ጥቅም ጉዳዮች ላይ ጥያቄ አንስተው ተወያይተዋል። ሙክታር ጀማል ዝርዝሩን ይዟል።
በአዲስ አበባ የኦሮሚያ ፕሬዝዳንት ጽህፈት ቤት አዳራሽ ውስጥ ከጤና ባለሙያዎች ጋር በተደረገው የምክክር መድረክ ሰፊ አስተዳደራዊና የጥቅማ ጥቅም ጥያቄዎች የተነሱበት ነበር። በተለያዩ ደረጃዎች የሚገኙ ባለሙያዎች በትምህርት ዕድል ራስን ማሳደግ፣ የገቢያቸው ደረጃ ከኑሮ ውድነት ጋር የማይመጣጠን መሆንና የጤና ግብዓቶች አቅርቦት በቂ ያለመሆን አገልግሎት እንዳይሰጡ ማነቆ እንደሆነባቸው ገልጸዋል።
ባጀታው ወልቀበቴ ሴክተር ፈያቲስ ባጀን ተረመደም ባቂ ገዲቧዳ።
በጀትን በተመለከተ ለጤና ሴክተር የሚመደበው በጀት በጣም ዝቅተኛ ነው። ስለዚህ ይህ ጉዳይ በጣም ትኩረት ይፈልጋል። የደም ባንክ ጉዳይን በተመለከተ ብዙ የደም ባንክ ማዕከላት ወደ ህዝብ እንዲቀርቡ ተብሎ በተለያዩ ቦታ የተገነቡ አሉ። ነገር ግን አብዛኞቹ መሳሪያ ያልተሟላላቸው አሉ። እንዲሁም በጭራሽ ወደ ስራም ያልገቡ አሉ።
ጀራ ብርኖታ ከነደፌ ወሊንጋ ሁዳ ቢራ ፈያኝኝቢ ፕሬዝዳንቲን ናኖ ኦሮሚያ ከኛ።
የትምህርት እድልን በተመለከተ የጤና ቢሮና የክልላችን ፕሬዝዳንት ምን እንደሚሉ ማወቅን ፈልጋለን። በአጭር ጊዜ ውስጥ የትምህርት እድልን ማዳረስ ተገቢ ይሆናል፣ ምክንያቱም ጊዜው የውድድርና እውቀትን የማጎልበት ጊዜ ነው።
በኩመ ጅሩጅሩ ከነት መንጅረኛ ደፍ ንንከነሙራፍ ማልቱ ያደነጅራ።
ባለንበት አካባቢ ላይ የመኖሪያ ቤት የምንገነባበት መሬት ቢሰጠን በጣም ጥሩ ነው። ስለዚህ ምን ታስቧል? በውይይቱ ላይ ምላሽ የሰጡት የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳና የጤና ጥበቃ ሚኒስትሩ ዶክተር አሚን አማን የባለሙያዎቹ ጥያቄ አግባብ ያለው መሆኑን ጠቅሰው ጥያቄያቸው በተዋረድ መመለስ እንዳለበትም ተናግረዋል። የጤና ባለሙያዎች የጤና መድን አገልግሎትን በተመለከተ የፌዴራል ጤና ሚኒስቴር እያሻሻለ መሆኑን ጠቅሰዋል። ለጊዜው ባለሙያዎቹ አገልግሎቱን ባሉበት ቦታ እንዲያገኙ እየተደረገ መሆኑም ተነግሯል። ሌሎች ጥቅማ ጥቅሞችን በተመለከተ በክልል ደረጃ የታሰበውን አቶ ሽመልስ ለተወያዮቹ ገልጸዋል።
ከረኩ መጀመሪያ ወልዳለም ጃረማ ሞቱም አለፈ ኢሳ በከጀተን በኮጀተን።
የመኖሪያ ቤት ችግርን በተመለከተ በማህበር ተደራጁ። መንግስት ባላችሁበትና በስራችሁ ቦታ መሬት ያቀርብላችኋል። በቆርቆሮም ሆነ በጎጆ አቀማቹ የቻለውን አድርጋችሁ እንድትኖሩ እናመቻቻለን። እናንተ የማህበር ህግጋትንና ደንብ አሟሉና ተደራጁ፣ እኛ መሬት እናቀርብላችኋለን።
ሴራ ወልዳ ቦታ ለፈን ኢስናሚ ይሰጥ ተከናን አተተማ ቸርካው እንድትጻፈን።
ተወያዮቹ ስለ ደሞዝ እድገትም ጥያቄ ያቀረቡ ሲሆን በመድረኩ ላይ መልስ የሰጡት አወያዮች እንደገለጹት ከ2009 ዓመተ ምህረት የደሞዝ ጭማሪ እንደሚሰጥና በክልል የጤና ተቋማት አሰራር ከዚህ በፊት ወደ ጎን ወይንም የእርከን የነበረውን እድገት ወደ ደረጃ እንዲሆን መወሰኑን ተናግረዋል። የትምህርት እድል بهدت إيجتاية اندمي فتام تتقسوال يكللو منجست لتينا بالمويوش عقلقلوت أوكنا إيسا تاليالو تأتوشمالس محابر سبول لما عقلقل بكور تنينت خلوم كاللبت بوتا اندي ربارب إياك ياكربوال لأمريكا دمز مكتار جمالن كاداما.
ሙክታር ጀማልን ለዘገባው እናመሰግናለን። ተከታዩ ወደ ሐረር ያሻግረናል። የሐረር ኮንዶሚኒየም ቤቶች ለባለቤቶቻቸው ተመለሱ ይለናል አዲስ ቸኮል በተከታዩ ዘገባው። ላለፉት 4 ወራት ማንነታቸው ባልታወቁ ግለሰቦች የኮንዶሚኒየም ቤታቸው ተወስዶባቸው የነበሩ የሐረር ገልመሽራ ነዋሪዎች ቤቶቻቸው ተመልሰውላቸዋል። ለመምህራን ሲገነቡ የነበሩ 60 የኮንዶሚኒየም ቤቶችና ለግለሰቦች ተላልፎ የነበሩ 75 ሌሎች ኮንዶሚኒየም ቤቶች ሁሉም ለባለቤቶቻቸው ተመልሰዋል። በክልሉ መንግስት እምነት በማጣት ቤታችን ይመለስልን ብለው ሳይጠይቁ የቆዩ ሌሎች ኮንዶሚኒየም ባለቤቶች ወይም ባለንብረቶች ከአዲስ እንቅስቃሴ መጀመራቸውን ይገልጣል። አሁንም ለዝርዝሩ ወደ አዲስ ቸኮል።
ከአራት ወር በፊት በሐረር ገልመሽራ አካባቢ ከተገነቡ 600 ገደማ የኮንዶሚኒየም ቤቶች ውስጥ ማንነታቸው ባልታወቁ ሰዎች ተወስደው የነበሩ ቢያንስ 135 ቤቶች ለባለቤቶቻቸው መመለሳቸውን ነዋሪዎች ለቪኦኤ አስታውቀዋል። በወቅቱ ቤታቸው ተወስዶባቸው ለቪኦኤ ቅሬታቸውን ካቀረቡት ስማቸው እንዲጠቀስ ያልፈለጉ አንዷ ነዋሪ እንዲህ ብለዋል።
ከሶቴቪሮና ከቤተሰማሳበሞት ቤቱን ባለፈው 15 ቀን ጀምሮ ይፈረስብያለሁ።
ሌሎች እስከርሶባቸው ተመልሶላቸዋል?
አዎ፣ ከ75 ሰዎች ጋር ነው አብሬ ተረከብኩት።
75
አንድ ላይ ሆነን ተረክበናል።
ቤቱ የተጎዳ ነው? በምን ሁኔታ አገኛችሁት?
ሽንት ቤቱን ተበላሽቷል። በርና መስኮቶቹ ተሰባብረዋል። ግድግዳ ላይ ስዕል ስለውበታል። ሰሙላ ጎደል
የተወሰነ እድሳት ይፈልጋል። በአካባቢው ነዋሪ የሆኑ የአይን ታዛቢም ይህንኑ ብለዋል። አሁን የሁሉም ተመልሷል?
አንድም ሰው የቀረው የለም። አሁን ጎረቤታችን ነች አልኩም ተመልሶላታል። ድግማ አስሯል። እኔ አሁን አንጀማ ምናምን የምትክል የምትል ከሆነ እስር ቤት ነው ያስገቡት። ወጥተዋል። ማንም ሰው የለም። አሁን መንግስት እዚህ ላይ ቆራጥ እርምጃ ነው የወሰደው። ጥሩ ነው ያደረገው። ፖሊስም ተመድቧል። አንድም ሰው የቀረው የለም። አስወጥቷቸዋል።
የሐረሪ ክልል የፍትህና ጸጥታ ቢሮ ኃላፊ አቶ አህመድ ዩሱፍ የቤት ወረራው ከኮንዶሚኒየም ባሻገር በግለሰብ ይዞታዎችና በቀበሌ ቤቶችም ጭምር የተስተዋለ እንደነበር ተናግረዋል።
ህገወጥ ቤቶች ወረራ 3 አይነት ነው ያለው። አንደኛ በቀበሌ ቤቶች ላይ፣ ሁለተኛ ኮንዶሚኒየም፣ ከዛ የግለሰብ በተለይ የራሳቸው መኖሪያ ቤት ያላቸው ሰዎች በተለያዩ ምክንያት ውስጥ የማይኖሩት ላይ ነው የተደረገው። ይሄ በአጠቃላይ 135 የሚሆኑ ቤቶች ሙሉ በሙሉ መመለስ ተችሏል። ከዚህ ውስጥ ኮንዶሚኒየም ቤቶች ያስረከብ ነው ለቤቶች ልማትና ኤጀንሲ ነው ሬስፖንሲቢሊቲ እንዲወስዱ ያደረግ ነው። ከዛ ውጭ ደግሞ የግል ቤቶችን ባለቤቱ ራሱ ቁልፉን ተቀብሎ የሚገባበት 1-5 ቤቶች በዛ መልክ የተረስ ነው አሉ። የቀበሌ ቤቶች ደግሞ ቀበሌና ወረዳ መስተዳደሩ በራሳቸው እንዲሄዱበትና የነበረበት ግለሰብ እንድመለስ የተደረገበት ሁኔታ ነው ያለው። ይህን ፕሮሲጀር መጀመሪያ በውይይት ነው የተደረገው። እውነታውን በመነጋገር የነበረው የጸጥታ ችግር ያመጣው ጣጣ መሆኑን በመገንዘብ አሁን ምንድነው ያለው፣ ይሄ ግጭት ሲፈጠር መካካድ ሁሉ የነበረበት አብዛኛው እንደሚባለው አይደለም። ጉዳዩ የተለያዩ አካላቶች በጦር መሳሪያ ይዞ በጉልበት ተኩሷል የሚባለው ነገሮች አብዛኛው ውሸት ሆኖ ነው ያገኘናቸው። ለምንድነው መንግስት ሰራተኛ እዚህ በአመራር ላይ የነበሩት አብዛኛው ሰዎች ከዘመዶቻቸው ከውጪ ወይም ከክልሉ ውጪ አንስቶ ያሳፈሩበት ነው አብዛኛው ያገኘ ናቸው። ስለዚህ ይህንን እዚህ ክልል ውስጥ የተሰሩት የስራይ ሰብሳቢነትና የመልካም አስተዳደር ችግሮች በዚህ ታፍኖ እንዲቀርና እንዳይነሳ የሚፈልጉ ኃይሎች እንዳሉ የተረዳ ስለሆነ ግለሰቦች ፍላጎታቸው ብኖ ኖሮ ድሃዎች ናቸው አብዛኛው እዛ ውስጥ ከገጠር አምጥቶ ያስቀመጡት። እኔ ገሌ ነው ያስቀመጠኝ ይወጣሉ እያሉ ነው ያሉት።
በክልሉ መንግስት እምነት በማጣት ቤት ተወስዶብናል ብለው ማመልከቻ ሳያቀርቡ ቀርተው የነበሩ ሌሎች የቤት ባለንብረቶችም አዲስ የቤት ይመለስልኝ ጥያቄ ማቅረብ መጀመራቸውን ስማቸው እንዲጠቀስ ያልፈለጉት አስተያየት ሰጫችን ጨምረው ተናግረዋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በአማርኛ ቋንቋ የሚተላለፈውን ዝግጅታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ሰዓቱ ከምሽቱ 3 ሰዓት ከ34 ነው። ሪሶርዮችን ባጫጭሩ ከቆንጅታየ
ትናንት በምስራቅ ጉጂ ጎሮዶላ ወረዳ በተከፈተ ተኩስ አንድ የመከላከያ ኃይልን ጨምሮ 7 ሰዎች መገደላቸውን ነዋሪዎች ገለጹ። የመከላከያ ኃይል አባሉ የተገደለው በአካባቢው በሚንቀሳቀሱ ኃይሎች መሆኑን ገልጸው ሌሎቹ 6 ሰዎች የተገደሉት መከላከያ በወሰደው ያጸፋ እርምጃ ነው ብለዋል። ዛሬ የማላዊ ህዝብ ፕሬዝዳንቱንና የፓርላማ ተወካዮቹን ሲመርጥ ውሏል። ፕሬዝዳንቱ ፒተር ሙታሪካ ለሁለተኛ የስልጣን ዘመን በእጩነት ቀርበው ተወዳድረዋል። ኢራን በመካከለኛው ምስራቅ ወታደራዊ ስጋት ደቅናለች የሚለውን የዋይት ሃውስ እምነት ያስተዳደሩ ከፍተኛ ባለስልጣናት ዛሬ ለምክር ቤት አባላት በዝግ ስብሰባ ማብራሪያ ሰጥተውበታል። የቀድሞ የዋይት ሃውስ ጠበቃ ዶናልድ መጌን የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት የፍትህ ኮሚቴው በሩሲያ ጣልቃ ገብነት ጉዳይ ዛሬ ቀርበው ቃላቸውን እንዲሰጡ በላከላቸው መጥሪያ መሰረት ሳይቀርቡ ቀርተዋል። በሩሲያ የሚደገፉት የሶሪያ መንግስት ኃይሎችና በአልቃይዳ ግብረአበር ሽምቅ ተዋጊዎች መካከል ውጊያ በሚካሄድባት በኢድሊብ በሲቪሎች ላይ የሚደርሰው ጉዳት እጅጉን አሳስቦኛል ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አስታወቀ።
የሰዓቱን አጫጭር ዜናዎች ነበር የተከታተላችሁት አድማጮች። አሁን ወደ ሁለተኛው አጋማሽ ዘለቅ ብለን እንገባለን። ታዲያ ወደ ተከታዩ ሳምንታዊ ቅንብር ከመሻገራችን በፊት አንድ ዜማ ፋታ እንወስዳለን። ሙዚቃው ጀምሯል። ንግስ ታምሬን የመረጠልን ቆየት ካለው የማህሙድ አህመድ ስልት አንዱን ይዘናል እንሆ። ማህሙድ አህመድ ነው ቆየት ባለ ስልት ያዝናናን። እናመሰግናለን።
አድማጮች ነበር ንጉሱ
የንጉሱ ምርጫ ነው። አድማጮች የምትከታተሉት የኔል ታስመሲ እንዳይሆን ብዬ ነበር ያለ የማይገባኝ
ነው። ጥሩ ዜማ ይመርጣል።
ትክክል ነው። የማይገባኝን ክሬዲት እንዳልወስድ ነው የተጣደፍኩብሽ፣ ይቅርታ። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ሁለተኛውን አጋማሽ ያው በዜማ አስጀምሮናል ንጉሱ። ወደ ሳምንታዊ መደበኛ ፕሮግራሞች ይሆናል አሁን የምናልፈው። ሐኪሞን ይጠይቁ ሐኪሞን ይጠይቁ በሰው ልጅ የተፈጥሮ ስሜት፣ ጸባይ፣ ምንነት፣ የስነ ልቡና ጤና አለፍ ብሎም ከጤናማው ምህዋር ውጪ የሚታዩ ሁኔታዎችን የሚመረምር ሳምንት የተጀመረ አዲስ ቅንብር የመጨረሻ ክፍል ነው ይዞ የቀረበው።
ተከታታይ ውይይቱ ታዲያ የአንጎልና የስሜትን ቁርኝት፣ አንድን ጉዳይ አስመልክቶ በውስጣችን ያደረ ከልክ ያለፈ ወይም የተጋነነን ሊሰኝ የሚችል ስሜት በማህበረሰብ ደህንነት ላይ ሊያሳድረው የሚችለውን ተጽዕኖ የሚመለከቱ አዋያ ጭብጦችን ይመለከታል።
ለጥያቄዎቹ ሙያዊ ትንታኔ የሚሰጡልን የዘወትር የፕሮግራማችን ተባባሪ እዚህ ዩናይትድ ስቴትስ የሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያውና በሕክምና ትምህርት ቤቱ የትምህርት ክፍሉ ኃላፊ ፕሮፌሰር ዮናስ እንዳለገዳ ናቸው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱንም ባለፈው ሳምንት ዝግጅቱ እልባት ካደረገበት ቅንብር ይጀምራል።
ፕሮፌሰር ዮናስ፣ ስሜት በተራ ሰው እይታ ከሩቁ ስናየው ከምክንያት ከግንዛቤ ከእውቀት ተለይቶ በራሱ በሚሰማን ነገር ብቻ የሚገለጽ አድርገን እናየዋለን በአንድ ወገን፣ እርስዎ የመመረቂያ ጽሑፎን ጨምሮ ገፋ ያደረጉበት በእንግሊዝኛው አጠራር ኢሞሽናል ኢንተለጀንስ የሚባለው አንድ ሰው ጥልቅ ስሜቱን መጀመሪያ ለራሱ በቅጡ የሚረዳበት ለሌሎች የሚገልጽበትና የሚቆጣጠርበትን ችሎታ ስናስብ መጀመሪያ ላይ ያልነውን ስሜት ከምክንያትና ከግንዛቤ ከእውቀት ውጪ የሚመስለውን ነገር ለየት ያለ ገጽታ ያላብሰዋል። እንዲያውም በስሜት ግንዛቤ ጥልቅ የሆነ እውቀት ማዳበር የሰው ልጅ እድገት ወይም ርቀት አንዱ እመርታ ተደርጎ የሚወሰዳልና እስኪ ለሁላችንም ቅርብ በሚሆን መንገድ ያስረዱን። ምንድን ነው ይሄ? በእንግሊዘኛው አጠራር ነው በብዛት የሚታወቀውና ኢሞሽናል ኢንተለጀንስ ወይም የስሜት ልቀት እንበለው፣ በረቀቀ ሁኔታ ስሜትን የመቆጣጠር የመረዳት የመግለጽ ዝንባሌ።
እሱ ንጉሥ ሰለሞን ሳይገልጹት አልቀረም። ይሄንን አገር ከገዛ ራሱን የገዛ ይበልጣል የሚል እሳቸው ናቸው ስለ ተናገሩ የሚባለው። ይሄ እንግዲህ ቅድም እንዳልኩ ኤቢሲ ማለትም አንድ ሰው ያለው አመለካከት፣ አስተሳሰብ፣ እምነቱ ይሄ ቢ በሚባለው ውስጥ የሚጠቃለለው እሱ ነው። ይሄ እንግዲህ ከተለያየ ከአስተዳደግ፣ ከሃይማኖት፣ ከትምህርት፣ ከጓደኞች በተለያየ ሁኔታ አንድ ሰው ኮግኒቲቭ ትራያድ ይሉታል ሳይኮሎጂስቶች። አንደኛው ስለ ራስ ያለው አመለካከት፣ ሁለተኛ ስለ ሌሎች ሰዎች ያለው አመለካከት፣ ሶስተኛ ስለ ዓለም ያለው አመለካከት። እነዚህ ሶስቱ አመለካከቶች አንድ ሰው ምን ያክል ስሜቱን መቆጣጠር ይችላል፣ ስሜቱን ለቁም ነገር ማዋል ይችላል አይችልም የሚለውን የሚወስኑት እነዚህ ናቸው። ለምሳሌ አሁን አንድ ሰው ለራሱ ያለው አመለካከት ራሱን በጣም እንደው እያናናቀ እና እኔ ማረባ ነኝ፣ እንደው ከንቱ ሰው ነኝ፣ ምንም ነገር ማድረግ አልችልም የሚል አመለካከት ካለው ብዙ ጊዜ ያ ግለሰብ ለከባድ የድብርት በሽታ ይጋለጣል ማለት ነው። አንድ ሰው ደግሞ ስለ ራሱ እኔ ከማንም በላይ ነኝ፣ ሌላው ሁሉ እኔ ባልኩት መንገድ መሄድ አለበት፣ እኔ ያልኩት የእግዚአብሔር ቃል ነው የሚል ከሆነ በእርግጥ ከልክ በላይ አልፎ ናፖሊዮን ነኝ ኢየሱስ ነኝ ካለ እሱ በሽታ መልክ
ሌላ ይሆናል።
ግን ከዛ በመለስ ከመጠን በላይ የተጋነነ አመለካከት ለራሱ ካለው አንድ ሰው አንድ ይሄ። ሌላው ደግሞ ሌሎችን በሚመለከት ሁልጊዜ ሌሎች ሰዎች ላይ ፕሮጀክሽን ማለትም ሌላ ሰው ላይ የማላከክ ሁሉን ነገር ያብዬን ወደምዬ ማላከክ እንደዛ አይነት ባህሪ ይሄ አመለካከት አለ። ሌላው ደግሞ ይቺ ዓለም መጥፎ ናት፣ አጥፊ ናት የሚል አመለካከት ካለ የሰውየውን ስሜት ትል ይለዋል ማለት ነው። በእርግጥ ጥሩ ናቸው። በዚህ በዩቲዩብ አሁን አያለው ብዙ ደስ ይለኛል እና የአንዳንዶቹን ሰዎች እርጋታም አያለው በጣም ከባድ ፈተና ውስጥ ሆነው ከባድ ችግር ውስጥ ሆነው በተረጋጋ መንገድ ነገሮችን ሲመዝኑ ታለህና ይሄ እንግዲህ የሰውየው አመለካከት ይወስናል ስሜትን መቆጣጠር ማለት ለማናገር ምን ይላሉ አንዳንድ ተመራማሪዎች ያንዳንዱ ሰው የተወሰነ መጥፎ ነገር የተወሰነ ጥሩ አብዛኛው ጊዜ ደግሞ መጥፎም ጥሩ ያልሆነ ነገር ሊያረግ ይችላል ግን ባብላጫው አንድ ሰው ስሜቱን ለጥሩ አላማ ተገዢ ማድረግ እንዳልከው ሶስት ነገሮች ለዓለም ለሌሎች እና ለራስ ያለው አመለካከት እነዚህ ጥሩ መሰረት ያላቸው ከሆኑ ብዙ ጊዜ ለሰውየውም ለጎረቤቱም ለቤተሰቡም ምናልባትም ለህብረተሰቡም ጥሩ ይሆናል ብዬ ገምታለሁ።
መልካም ለማህበረሰብ ደህንነት ጭምር አስፈላጊ የሆነው ድረስ እንዴት እንደሚሄድ ተመልክተዋል ፕሮፌሰር ዮናስ። ከጊዜያዊ ስሜትነት ከጊዜያዊ ሁኔታ ማንጸባረቅ ባሻገር ስሜት ሲታወክ በህመናው ደረጃ እንደ ህመም የሚታይበት ሁኔታ አለ ወይ? ስሜት ይታረቃል ይባላል አንዳንድ ጊዜ ጠባይን እንደማድረቅ በታዳጊነት ቤት ውስጥ እንደሚደረገው በህክምናው ሲይህ የታወከ ስሜት ይታከማል ወይ?
እሺ አመሰግናለሁ አሉላ። አንድ ሰው የስሜት መታወክ በሽታ ያዘው ለማለት ከፍተኛ የሙያ ስነ ምግባር የሚጠይቁ ጉዳዮች አሉ። አንደኛ ግለሰቡን መመርመር አለብን። አንዳንድ ጊዜ የታወቁ በሲኒማ ወይም በሙዚቃ ወይም በተለያየ ነገር የሚታወቁ ሰዎችን በሩቅ ሆነው እንዲህ አይነት አላቸው እንደዛ አላቸው ብሎ ህዝቡ አንዳንዴ አስተያየት ሊሰጥ ይችላል። እኛ ግን ከሙያ አንፃር ግለሰቡን መጀመሪያ ቁጭ ብለን ሳንመረምር ይሄ ያለው ያለው ለማለት አንችልም።
በሩቅ እንደሚፈረጀው አትፈርጁም፣ በተጨባጭ በህክምና ምርመራ ማረጋገጥ አለባችሁ
አለብን በትክክል። እና አሁን አንድ ሰው የስሜት መቃወስ ችግር አለው ተብሎ ሲመጣ ይችላል። ለምሳሌ አክል አሁን አንድ ሰው በተለይ በከፍተኛ ደረጃ የስሜት መቃወስ ከሚያሳዩት ነገሮች አንዱ በፈረንጆቹ አጠራር ይሄ ባይፖላር ሙድ ዲሶርደር ይሉታል። ማለትም በጣም ከፍተኛ ጽንፍ የሳተ ያለምንም በቂ ምክንያት እጅግ መጠን ያለፈ ደስታ፣ እንቅልፍ ሙሉ ለሙሉ አለመተኛት ለአንድ ሳምንት ለሁለት ሳምንት። ምን ነው ለምንድን ነው ማተኛው ሲባል ግለሰቡ የለም ያለምን ችግር ለመፍታት ጊዜ የለኝም ሊል ይችላል፣ ወይም ፕሬዚደንት ነኝ ወይም ናፖሊዮን ነኝ ሊል ይችላል። እንደዚህ አይነት በሚሆን ጊዜ ይሄ ከፍተኛ የስሜት መቃወስ ነው። ህክምናም አለው።
ዶክተር ዮናስ እስኪ የህክምናውን አማራጮች ገፋ አድርገን እናጤን። ይሄ አሁን የገለጹት የህመም ሁኔታ በምንድን ነው የሚታከመው? እንዴት ነው የሚታከመው? ሌሎችስ ከዚሁ ከስሜት መታወክ ጋር የተያዙ የህመም ሁኔታዎች የትኞቹ ናቸው? እነሱስ እንዴት በህክምና ይረዳሉ?
እሺ አንጎል ውስጥ ያሉ የነርቭ ሴሎች አንዳንድ ጊዜ ከመጠን በላይ በሚረጩት ሊሆን ይችላል በሚል አሁን ለሚጥል በሽታ የምንጠቀምበት መድኃኒት እሱን ለዚህ ከፍተኛ ለሆነው ለስሜት መቃወስ ማኒክ ዲስኦርደር ላይ እንጠቀማለን።
ለህክምና ይውላል። ለዛም
ለህክምና ይውላል። አዎ። ሌላው ደግሞ ባለፈው እንደተነጋገር ነው እውነት ስሜቶች የተያያዙ ናቸው። አሁን ለምሳሌ ድብርትን ብንወስድ በቀን ተቀን ኑሮት አንድ ሰው ትንሽ መንፈሱ ዝቅ ሊል ይችላል፣ ወይ በመስሪያ ቤትል ወይ ከጎረቤት ጋር ባለ ግጭት ወይ በሆነ ምክንያት። ይሄ እንደ በሽታ እናየው። ነገር ግን አንዳንድ ሰዎች ይሄ ከመጠን አልፎ ይሄድና ምግብ መብላት ያቆማሉ፣ ክብደታቸውም ብዙ ኪሎ ይቀንሳሉ፣ እንቅልፍም መተኛት አይችሉም። ሁልጊዜ ከአንድ ነገር ብቻ ከልክ በላይ የመስጋት ስሜት ውስጥ ይገባሉ። አልፎ ተርፎም ራሳቸውን ለመግደል ይሞክራሉ። እንደዚህ አይነት ሲሆን ይሄ እንግዲህ ሜጀር ዲፕሬሽን የምንለው ወይም ከመጠን ያለፈ ድብርት መታከም ያለበት የምንለው።
ፕሮፌሰር ዮናስ እናመሰግናለን። አድማጮች፣ ቀደም ብለን ደጋግመን እንዳስታወቅነው የግለሰቦችን ጉዳይ የሚመለከተው ስሜት በግለሰቦች ላይ ሲታይ የሚፈጥረውን እስከ ህመም ደረጃ ያለውን በተከታታይ ተመልክተናል። በማህበረሰብ ላይ የሚከሰቱ ከወቅታዊ ሁኔታዎች ጋር የሚያያዘውን ሌሎች ባለሙያዎች ጨምረን በሚቀጥሉ ፕሮግራሞቻችን እንመለሳለን። ለአሁን ግን ፕሮፌሰር ዮናስ እንዳለገዳ እናመሰግናለን።
በጣም አሁን ንግድና መጣኔ ሀብት ዝግጅት ይከተላል። ንግድና ኢንቨስትመንትን ወደ ኢትዮጵያ ለመሳብ የታለመ የኢትዮጵያ አጋርነት መድረክ ባለፈው ሳምንት ውስጥ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ውስጥ ተካሂዷል። በስብሰባው ላይ የተገኘው ሶሎሞን አባተ የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጅን አነጋግሮ ነበር። ለዛሬ ተከታዩን አዘጋጅቷል።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በኢትዮጵያ ላይ ያተኮረ ስብሰባ ባለፈው ሳምንት በራሱ የስብሰባ አዳራሽ ውስጥ አካሂዶ ነበር። በዚያ ስብሰባ ላይ የዩናይትድ ስቴትስ መንግስት ከፍተኛ ባለስልጣናትና የንግድ ማህበረሰብ አባላት ተገኝተው ሙሉውን ቀን በኢትዮጵያ የዛሬ የኢንቨስትመንት የሥራና የመጣኔ ሀብት አቋም ላይ ተወያይተዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አማካሪ ሚኒስትር ዶክተር አርከበ ቁባይና በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ ኢትዮጵያ ባለፉት ተከታታይ ዓመታት ባስመዘገበችው የመጣኔ ሀብት እድገትና ዛሬ ባሉ እድሎች ላይ ሰፊ ማብራሪያ ሰጥተዋል። የኢትዮጵያ መሪዎች የዛሬ አጀንዳ ኢትዮጵያን የአፍሪካ የኢኮኖሚ ማዕከል ወይም መናኸሪያ እናደርጋታለን ነው። በግብርና፣ በመሠረተ ልማት፣ በኢነርጂ፣ በአምራች ኢንዱስትሪ፣ በመረጃ ቴክኖሎጂ፣ በአገልግሎትና ሌሎችም መስኮች የውጭው ቀጥተኛ ኢንቨስትመንት እንዲገባ እየተጣሩ ናቸው። በአሰሪና ሠራተኛ ሕግና ኢንቨስትመንት ፖሊሲ ማሻሻያዎች፣ የመንግስትና የግል ዘርፍ አጋርነት ፖሊሲ አሰራር፣ የአንድ መስኮት የኢንቨስትመንት መስተንግዶና ሌሎችም እርምጃዎችን አስተዋውቀዋል። ጉባኤው የተከፈተው በዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጅ ነበር። አምባሳደር ናጅ ከኢትዮጵያ የቀደመ ታሪክ አንስተው ዛሬ ያሉ ሁኔታዎችን እንደራሳቸው ሀገር አድርገው እያደነቁ ተናግረዋል። ዛሬም ሀገሪቱ የያዘችው የለውጥ እርምጃ የሚበረታታ የአሜሪካንም የሌሎችንም ቀልብ የሳበ መሆኑን አመልክተዋል። ለነገሩ የዛሬው የውጭ ጉዳይ ረዳት ሚኒስትር ናጅ በአውሮፓ የዘመን አቆጣጠር ከ1999 ዓመተ ምህረት እስከ 2002 ዓመተ ምህረት በኢትዮጵያ የአሜሪካ አምባሳደር ሆነው አገልግለዋልና ዛሬ እየተናገሩላት ያለችውን ሀገር ጠንቅቀው ያውቋታል። እናም በመክፈቻ ንግግሮ ላይ ስለ ኢትዮጵያ ብዙ ቆንጆ ቆንጆ ነገሮችን ተናገሩ አልኳቸው ወደ ኋላ ላይ አግኝቼ።
It's easy to make an excellent speech about an excellent country and when there are excellent opportunities.
እጅግ በጣም ጥሩ ስለሆነች ሀገር እጅግ በጣም ጥሩ ድሎች ባሉበት ሁኔታ እጅግ በጣም ጥሩ ንግግር ማድረግ ቀላል ነው።
እንዲህ የዩናይትድ ስቴትስ መንግስት አንዲትን ሀገር ነቅሶ አውጥቶና በአንዲት ሀገር ላይ አተኩሮ ተመሳሳይ መድረክ ሲከፍት እንብዛም አይታይም። ይህንን እውነት የዛሬው በኢትዮጵያ የአሜሪካ አምባሳደር ማይክ ራይነር ነግረውኛል።
You're right, it is unique. It is something that happens maybe once every 10 years. So maybe two times in my entire career.
እውነትህን ነው፣ የተለየ ነው። እንዲህ አይነቱ መድረክ የሚፈጠረው ምናልባትም በየአስር ዓመቱ አንዴ ነው። ምናልባትም በኔ ሙሉ የሥራ ዘመን ሁለት ጊዜ ብቻ ሊሆን ይችላል።
እናም ከተከታዩ ጥያቄ ጋር ወደ ረዳት የውጭ ጉዳይ ሚኒስትሩ ቲቦር ናጅ ዞርኩኝ። ለምን ኢትዮጵያ? ለምንስ አሁን?
Why Ethiopia? Because of the remarkable changes that have taken place in Ethiopia over the last year. Both what Prime Minister Abiy has done in the region.
ለምን ኢትዮጵያ? ምክንያቱም ባለፈው ዓመት ውስጥ ኢትዮጵያ ያካሄደች ባለችው ጉልህ ለውጦች ምክንያት ነው። ጠቅላይ ሚኒስትር አብይ በአካባቢው በሰሩት ተግባርና አዲሱ የኢትዮጵያ መንግስትም ኢትዮጵያ ራሷ ውስጥ የፖለቲካውን ምህዳርና የመጣኔ ሀብቱን መስክ ለውጭው መዋለ ንዋይ በመክፈታቸው ነው። እንደምናውቀው የኢትዮጵያ ህዝብ ብዛት እንደቀረው አፍሪካ ሁሉ በከፍተኛ ፍጥነት እየጨመረ ነው። አገሩ በወጣቶች የተሞላ ነው። እነኛ ወጣቶች ደግሞ ሌሎች አካባቢዎች ውስጥ እንዳሉ ወጣቶች ሁሉ ስራ ይፈልጋሉ። ስራ ስራ ስራ
jobs jobs so what the governments have to do if they want to take the continent forward
እናም መንግስታቱ አህጉሪቱን ወደፊት ማራመድ ከፈለጉ ስራዎች የሚፈጠሩባቸውን መንገዶች መፈለግ አለባቸው። የስራ ዕድሎች ከርዳታ አይፈጠሩም። ስራዎች የሚፈጠሩት ከቀጥተኛ የውጭ መዋለ ንዋይ ነው። አንዳንድ አገሮች አፍሪካ ውስጥ ንዋይ በማፍሰስ በኩል እጅግ የነቁ ናቸው። ይሁን እንጂ እነኛ ፍሰቶች ብዙ ስራ የሚፈጥሩ ሆነው አይታዩም።
I would like to do anything possible to dynamize the American business sector and direct them towards countries like Ethiopia because
እና እኔም የአሜሪካን የንግድ ዘርፍ ማነቃነቅና እንደ ኢትዮጵያ ወዳሉ ሀገሮች ለማመላከት የሚቻለኝ ሁሉ አድርጋለሁ። ምክንያቱም አፍሪካ ዛሬ የምትፈልገው አይነት ክለኛውን ማለን ዋይ የሚያፈሱት እነርሱ በመሆናቸው ነው። በስነ ምግባር የታነጹ የቴክኖሎጂ ሽግግርን የሚያቀላጥፉ አፍሪካ ዛሬ የሚያስፈልጓትን መካከለኛና ከፍተኛ ደሞዝ የሚያስገኙ ስራዎችን የሚፈጥሩና የሚያቀርቡ ናቸውና
የትራምፕ አስተዳደር የያዘውና እየተመረበተም ያለው የአሜሪካ ትቅደም ፖሊሲ ብዙ አፍሪካውያንና በማደግ ላይ ያለውን ዓለም ያሳሰበ ነው። የውጭ እርዳታን በመቁረጥና በአስፈጻሚው የባህር ማዶ ልማት ኤጀንሲ ላይ የተከተለው ጉልህ ቅነሳ ብዙዎችን አነጋግሯል። እናም እንዲህ አይነቱን መርህና አካሄድ ከዚህ የኢትዮጵያ የአጋርነት መድረክ ለማስተዋወቅ ከያዘው ሐሳብ ጋር እንደምን አድርገው ያጣጥሟቸው ይሆን? ረዳት ሚኒስትር ቲቦር ናዥ ይመልሳሉ።
I think it's important to look at America's involvement. You know, there's a very wise saying that by your deeds you will be known. And I invite everybody.
የአሜሪካን ተግባር ማስተዋል የሚገባ ይመስለኛል። አየህ አንድ ብልህ አባባል አለ፣ በግብርህ ትታወቃለህ ይላል። እኔም ሁሉም ሰው የአሜሪካን ተግባራት እንዲመለከት ጠይቃለሁ። መንግስታዊ የሆነውን የልማት እርዳታን የሚመለከተውን አንድ ጎኑን ብቻ ሳይሆን አሜሪካ የምትሰራውንና ዙሪያ ገባውን መመልከት ያሻል። በንግድ ዘርፍ መንግስታዊ ባልሆኑ ድርጅቶች አሜሪካውያን በግል በሚያበረክቷቸው ስጦታዎችና በሌላም ብዙ መስኮች ያለውን ተሳትፎን መመልከት ነው የሚሻለው። ሰብአዊ ድጋፍ እንዳለ ነው። ለሰብአዊ እርዳታ እኛ የምንሰጠውን በማንኛውም መጠን የሚጠጋ ማንም ካለ ከኔ ጋር ቀርቦ መከራከር ይችላል።
When there is a disaster anywhere in the world, who's the first country that's there? It's always America.
ባለም ዙሪያ የትም ቢሆን አደጋ ካለ ማን ነው እዚያ ቀድሞ የሚደርስ? ሁልጊዜም አሜሪካ ነች። ለምሳሌም ባለም ዙሪያ ላሉ የስደተኞች መርሃ ግብሮች ከ600 ሚሊዮን ዶላር በላይ በየአመቱ እንሰጣለን። ቻይና እኮ በርግጥ ከቀናና አውንታዊ አስተያየት ጋር ነው የምናገረው 10 ሚሊዮን ዶላር ነው የምትሰጠው። እኛ እኮ በሚሊዮኖችና በሚሊዮኖች የሚቆጠሩ አፍሪካውያን በኤችአይቪ ኤድስ እንዳይሞቱ እየታደግን ነው። ለዚህ ጉዳይ በቢሊዮኖች የሚቆጠሩ ዶላሮች አፍሰናል። ሌላ ሀገር ስታዲየም ከገነባች በጋዜጦች ፊት ገጽ ላይ ትወጣለች። ነገር ግን በሚሊዮኖች የሚቆጠሩ አፍሪካውያን ሲተርፉና እየዳኑም ሲቀጥሉ የፊት ገጽ ሽፋን የለንም። እናም ተግባርን
ባለፈው ሳምንት ዋሽንግተን ዲሲ ላይ የተካሄደውን የኢትዮጵያ የአጋርነት ፎረም በንግግር ከከፈቱት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ጋር የጀመርነው ውይይት ይቀጥላል።
ሰለሞንን እናመሰግናለን ለዘገባው። አድማጮች አሁን ወደ ምሽቱ የመጨረሻ ቅንብር እናልፋለን። የትግራይ ሴቶች የጽናትና የድል ምልክት በሚል መሪ ቃል ለሶስት ቀናት በመቀሌ ከተማ የተካሄደው 10ኛው የትግራይ ሴቶች ጉባኤ ተጠናቋል። በጉባኤው ላይ ከሁሉም የትግራይ ወረዳዎች የተወከሉት ጥሪ የተደረገላቸው እንግዶች፣ ነባር አመራርና የክልሎች እንዲሁም ከፌደራል መንግስት የተወከሉ ተገኝተዋል። ዓለም ፍስሐ ዘገባ አስተላልፏል።
የትግራይ ሴቶች የጽናትና የድል ምልክት በሚል መሪ ቃል ለሶስት ቀናት የተካሄደው 10ኛው የትግራይ ሴቶች ጉባኤ ከሁሉም የትግራይ ወረዳዎች የተወከሉት ጥሪ የተደረገላቸው እንግዶች፣ ነባር አመራርና ከፌደራል መንግስት የተወከሉ በመክፈቻው ስነ ስርዓት ተገኝተዋል። የጉባኤው ክብር እንግዳ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በመክፈቻው ስነ ስርዓት እንደሚታወቀው ያረጀ ያፈጀ አስተሳሰብ የሚያራምዱ ኃይሎች ተቀናጅተው የጀመርነው የህዳሴ ጉዞ አቋላሽተው ህገ መንግስታዊና ፌደራል ስርዓታችን አፍርሰው አህዳዊ ስርዓት ለመትከል ታላቅ ዘመቻ በመካሄድ ላይ ናቸው ብለዋል። ዶክተር ደብረጽዮን ገብረ ሚካኤል ህገ መንግስታዊ የዜጎች መብት በስፋትና በግልጽ መርገጥ፣ እንደ አገር የብዙ ዜጎች መፈናቀል፣ ንብረት መውደም፣ ህይወት መጥፋት ከጊዜ ወደ ጊዜ እየጨመረ ነው። እስካሁን የጠፋ ንብረትና ያጋጠመ ክሳራ በአለም ተወዳዳሪ የሌለው ሆኗል ሲሉ ተናግረዋል። አያይዘው ለጉባኤተኞች ባስተላለፉት መልእክት አሁን ያለንበት መድረክ በሚገባ ካልተመራና በብልሃት ካልታለፈ ከባድ ጉዳት ሊደርስ እንደሚችል መገመት ይቻላል። ስለዚህ ለህገ መንግስትና ለፌደራል ስርዓታችን ወያናዊ ዲሞክራሲያዊ መስመራችን ሁለገብ ገዛ ማድረግ ይገባናል። ጉባኤያቹ በተለያየ ታሪክ አጋጣሚ ነው የተካሄደ ያለ። ክብር ዋጋ ተከፍለበት የመጣ ህገ መንግስታዊ ስርዓታችን የውስጥና የውጭ ኃይሎች ተባብረው ለማፍረስ የሚያደርጉት ዘመቻ የሴቶች ጥቅምና መሰለች የሚጎዳ በመሆኑ አስፈላጊ ትግል በሚጠየቅበት ጊዜ እንገኛለን ብለዋል። በመክፈቻው ስነ ስርዓት የተገኙት የሴቶች ማህበር ቦርድ ሊቀመንበር ወይዘሮ ፈትለወርቅ ገብረእግዚአብሔር በትግራይ ህዝብና መላ ኢትዮጵያ ብሔር ብሔረሰቦች ህዝቦች ትግል ድል ተደርገው ወይም ተሸንፈው የነበሩ ጸረ ህዝብ ኃይሎች በተፈጠረላቸው ምቹ ሁኔታ ተጠቅመው ህገ መንግስታዊ ስርዓታችን አፍርሰው የወደቀ ስርዓታቸውን ለመመለስ አቅማቸውን አሟጥጠው በመረባረብ ላይ ይገኛሉ ካሉ በኋላ ወይዘሮ ፈትለወርቅ ቀጥለው ስለዚህ አስረኛው ጉባኤያችን ላለንበት የተለየ የትግል መድረክ የሚመጥን ትግል ለማካሄድ የሚያዘጋጁ ሰነዶች እንዲያሳልፍ የሚጠበቅ ይሆናል ሲሉ መልእክታቸው አስተላልፈዋል። ለሶስት ቀናት የተካሄደው አስረኛው የትግራይ ሴቶች ጉባኤ ዛሬ የተለያዩ ውሳኔዎችን በማሳለፍ ለቀጣይ አመታት ማህበሩን የሚመሩት የቦርድና የቁጥጥር ኮሚቴ አባላት በመምረጥ ተጠናቀዋል። አለም ፍስሐ ከመቀለ።
ለምሽቱ የነበሩን ዝግጅቶች እነዚሁ ናቸው። አድማጮች፣ አጠር ያለ ማጠቃለያ ዜና አላሰማና እንሰናበታለን። ዛሬ የማላዊ ህዝብ ፕሬዝደንቱንና የፓርላማ ተወካዮቹን ሲመርጡ ውሏል። ፒተር ሙታሪካ ፕሬዝደንቱ ለሁለተኛ የስልጣን ዘመን በእጩነት ቀርበዋል። ኢራን በመካከለኛው ምስራቅ ወታደራዊ ስጋት ደቅናለች የሚለውን የዋይት ሀውስ እምነት ያስተዳደሩ ከፍተኛ ባለስልጣናት ዛሬ ለምክር ቤት አባላት በዝግ ስብሰባ ማብራሪያ ሲሰጡ ቆይተዋል።
አድማጮች፣ ለምሽቱ ያዘጋጀነውን እዚሁ ላይ አገባደድን። ነገ ረቡዕ እንመለሳለን። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን ያቀናበረው ንጉሱ ታምሬ ነው። አሉላ እንዳልከው ነገ ረቡዕ በተመሳሳይ ጊዜ እንገናኛለን። በትግርኛ ስርጭት ደህና ደሩ። Thank you.